Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ለዘመን ፈተና ምን አይነት መላ ይኖር ይሆን? የትኛው ወደ ተሻለ አቅጣጫ ያራምድ? የትኛውስ አገርና ሕዝብ ከገቡበት የፍጅት አዙሪት ለመውጣት ይረዳ ይሆን?
በአንዳንዶች ዘንድ ብዙ ተስፋ የተጣለበትንና አንዳንዶች ደግሞ በእርግጥ ዘላቂ መፍትሄ ስለማምጣቱ ጥያቄ የሚያቀርቡበት አገራዊ ምክክር
ከወዲሁ መታየትና መመርመር ያለባቸው ሊያስኬዱ የሚችሉ ይሆናል የሚባሉትን መንገዶች ፍለጋ ቁልፍነቱን ያህል አገራዊው ምክክር በተጨባጭ ሊያመጣ ስለሚችለው ጉዳይ ምንነትስ ስምምነት ይኖር ይሆን? በርግጥስ ምን አይነት ሁነኛ ፍሬ ማስገኘት ይቻላል?
በአገር ውስጥና በውጭ አገር የሚገኙ ሁለት የምሁራን ተቋማት በሁለት ተከታታይ መድረኮች ጥናታዊ ጽሑፎችን ካቀረቡት አንጋፋ ምሁራን ውስጥ አራቱን ጋብዘን አወያይተናል። ከምሽቱ ቅንብሮቻችን አንዱ ይመለከተዋል።
በበረታ ስቃይ ውስጥ ሆነው ሳይቀር ሌሎችን የሚያነቃቁ ከፈተናቸው አልፈው ለሌሎች የሚበጅ አንዳች ማድረግ የሚችሉ በርግጥ እነርሱ ብርቶች ናቸው።
እንዳልኩ ባለውበት ሁኔታ ሆኜ አይደለም ነገሮች የሆኑ ፍርሃት ስለነበረኝ ነው። የነበረብኝ ህመም ከአልጋማ ያስነሳ ኦክሲጅን አፍንጫዬ ላይ ተሰክቶ እንደዚህ ነበረ የቆየሁት። በዛ ሰዓት መሞት ፈራ። መሞት የፈራሁት አንድ ነገር ሳላደርግ መሞት የሚለው ነገር ማለት ነው።
አዲው ዘሪሁን ይባላል።
እንዲህ ባለ ብርቱ የህመም ስቃይ ውስጥ ሳለ በጊዜው ካለበት ሁኔታ ተሻግሮ ምን ሰራሁ ብዬ ልለፍ በሚል ራሱን አነሳስቶ ጋባዥ አቀራረብ የተከተለ የሁለተኛ ደረጃ የኬሚስትሪ ትምህርት መጽሐፍ ለመጻፍ የበቃ ነው።
አስደማሚ ምግባርና አስተሳሰቡ ልባችንን ነካው፣ እኛንም መልሶ አነቃቃን ሲል የፌስቡክ ጓደኞቹና ወዳጆቹን አስተባብሮ ደራሲውንም ተማሪዎቹንም ለማገዝ የተነሳውን የዋሽንግተን ዲሲ አካባቢ ነዋሪም ጋብዘናል። አብረውን ያመሻሉ።
ንጉሴ አክሊሉም ከአዲስ አበባ ባለፈው የራዲዮ መጽሔት ከጀመረው የወርሃ መጋቢት ውጎቹ ጋር ተመልሷል።
ጤና ይስጥልን፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን፣ እንደምንስ ሰነበታችሁ?
ዛሬ እሁድ መጋቢት 25 2014 ዓ.ም ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ዝይም ነኝ። የሕክምና አጋዥ ቁሳቁሶችን፣ ምግብ እንዲሁም ውሃ አካሚ ግብዓቶችን የጫኑ መኪኖች በአፋር ክልል በኩል ትናንት ቅዳሜ ትግራይ ክልል እንደደረሱ ዓለም አቀፉ የቀይ መስቀል ኮሚቴ ይፋ አደረገ። ከመስከረም ወር ወዲህ በየብስ የማጓጓዣ መንገድ የደረሰ የኮሚቴው የመጀመሪያ ድጋፍ መሆኑንም ድርጅቱ በአሰራጨው ጋዜጣዊ መግለጫ ላይ ተመልክተዋል። በርካታ በትግራይ ክልል የሚኖሩ ሕዝቦች የጤና አገልግሎት፣ በቂ የምግብ አቅርቦትና መሠረታዊ ቁሳቁሶችና አገልግሎቶችን በማግኘት ረገድ በእጅጉ ፈታኝ በሆነ ሁኔታ እንደሚገኙ ያስታወሱት የዓለም አቀፍ ቀይ መስቀል ኮሚቴ ልዑካን መሪ ኒኮላስ ቫን በቅርቡ የተደረሰውን የተኩስ አቁምና በእጅጉ የሚያስፈልጉ ሰብአዊ ድጋፎች ወደ ትግራይ ክልል እንዲገቡ መተላለፊያ ለመፍቀድ ሁለቱ ወገኖች ያሳዩትን ፍላጎት ተቋማቸው በበጎ እንደሚቀበለው አክለዋል። አሁን ላይ በየብስ ማጓጓዣ ወደ ክልሉ ከገባ ድጋፍ በተጨማሪ ተቋሙ ከጥር ወር ጀምሮ ለስኳር በሽተኞች የሚሰጠውን ኢንሱሊንን፣ ኦክሲቶሲን፣ ቲታነስ ቶክሲድና የቀዶ ሕክምና ቁሳቁሶችን ጨምሮ አስፈላጊ ቁሳቁሶችን የያዙ 40 ጭነቶችን በአየር አጓጉዟል። ይህ በእንዲህ ያለ በአፋር ክልል 9000 ክል የግዛት ውስጥ ተፈናቃዮች የስንዴ ዱቄት፣ የአተር ክክ፣ ጨውና ዘይትን የመሰሉ የምግብ ድጋፎች እንደተደረገላቸው፣ ተጨማሪ 9000 ሰዎች ደግሞ የአስቸኳይ ጊዜ የቤት ውስጥ መገልገያ ቁሳቁሶች ድጋፍ እየተደረገላቸው መሆኑን ተቋሙ አስታውቋል። በሰሜን ሶማሊያ ሀርጌሳ በሚገኘው ዋና ገበያ በትናንትናው ዕለት የተቀሰቀሰ እሳት በጥቂቱ 28 ሰዎችን እንዳቆሰለና በመቶዎች የሚቆጠሩ የንግድ ቤቶችን እንዳወደመ የከተማዋ ባለሥልጣናትና ምስክሮች አስታውቁ። ምስክሮቹ እንደተናገሩት ለሊት ላይ የተነሳው ሰዓት የተቀሰቀሰው አሮጌ መጋዘኖች በሚገኙበት ዋይን በሚባለው የገበያ ስፍራ ነው። ስፍራው የሞቀ ግብይት ማዕከል እንደሆነም ተጠቅሷል። በማህበራዊ መገናኛዎች ላይ የተለቀቁ ምስሎች በሀገሪቱ የሶማሌላንድ ክልል ውስጥ የሚገኘው መላው የገበያ ስፍራ በእሳት ተያይዞ ከተማዋ በጥቁር ጭስ ተጋርዳ ያሳያሉ። የገበያ ማዕከሉን የጎበኙት የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ 9 ሴቶችን ጨምሮ 28 ሰዎች መጎዳታቸውንና የሞተ ሰው ግን እስካሁን እንደሌለ አስታውቀዋል። የእሳቱ መነሻው ከኤሌክትሪክ ጋር የተገናኘ እንከን ነው በማለት አንዳንድ ገበያተኞች ቢናገሩም እስካሁን ድረስ ግን በግልጽ ይፋ የተደረገ ነገር የለም። የሩሲያ ወታደሮች ስፍራዎችን መልቀቃቸውን ተከትለው ዩክሬን ዋና ከተማዋ ኬቭንና በዙሪያ ያሉ ቦታዎችን በቁጥጥር ስር እንዳደረገች አስታውቃለች። ዩናይትድ ስቴትስና ምዕራባውያን የመከላከያና የመረጃ ባለስልጣናት ሞስኮ በምስራቅ ዩክሬን በሚገኘው የዶንባስ ቀጠና ላይ ለማተኮር ወታደሮቿን ወደ ሌሎች ስፍራዎች እያሰፈረች ነው በሚል አስጠንቅቀዋል። ሮይተርስ እንደዘገበው ዩክሬን በኬቭ ዙሪያ የሚገኙ 30 ከተሞችና ሰፈሮችን ዳግም ተቆጣጥራለች። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ሩሲያ በኬቭና በአካባቢው ስፍራዎች ፈንጂ የተቀበረባቸውን መሬቶች፣ ቤቶችና እቃዎችን ትታ መሄዷን በማንሳት ከፍተኛ አደጋ እንዳንዣበበ ጠቁመዋል። ፕሬዚደንቱ በአስክሬኖች ውስጥ ሳይቀር ፈንጂ መጠመዱን ጠቅሰዋል። ዘለንስኪ ቅዳሜ በነበረ የምሽት ንግግራቸው ሩሲያ በቀላሉ ስፍራዎችን ለቃ ሄዳለች በሚል ባዶ ተስፋን መሰነቅ አስፈላጊ ያለመሆኑን ጠቅሰው ሰላም ሊመጣ የሚችለው በጠንካራ ፍልሚያና ድርድር እንዲሁም በዕለታዊ ብርቱ ስራ መሆኑን አሳስበዋል። ይህ በእንዲህ እንዳለ በዩክሬን የጥቁር ባህር ጠረፍ ከምትገኘው ከኦዴሳ ከተማ የደረሱ ሪፖርቶች ሩሲያ ባደረሰችው የሚሳኤል ጥቃት የኦዴሳን የነዳጅ ማጣሪያ እንዳወደመች አስታውቀዋል። የፓኪስታን ጠቅላይ ሚኒስትርን ከስልጣናቸው ለማውረድ ከተደረገ ጥረት መዳናቸው ተሰምተዋል። የሀገሪቱ ብሔራዊ ጉባኤ ኢምራን ካህንን ከስልጣን ለማውረድ ሂደቱን በጀመረበት ወቅት የሀገሪቱ የህግ ሚኒስትር ፋውድ ሐሰን የምክር ቤቱ አፈ ጉባኤ ጠቅላይ ሚኒስትሩን ከስልጣን ለማውረድ የሚደረገው የድምፅ አሰጣጥ በዩናይትድ ስቴትስ የተደገፈ ስለሆነ ህጋዊ አይደለም ብለው እንዲያውጁ አሳስበዋቸዋል። ሚኒስትሩ ለሀገር ታማኝ መሆን የእያንዳንዱ ዜጋ ግዴታ ነው የሚለውን የህገ መንግስቱን አንቀጽ በማጣቀሻነት አንስተዋል። አፈ ጉባኤው ጠቅላይ ሚኒስትሩ በስልጣን ላይ ሊቆዩ ይገባ እንደሆነ የሚወስነውን የድምፅ አሰጣጥ ሂደት ህገ መንግስት ያልሆነ በሚል ካወጁ በኋላ ልዩውን ጉባኤ ወደ ሌላ ቀን አሸጋግረዋል። ዩናይትድ ስቴትስ ጠቅላይ ሚኒስትሩን ከስልጣን ለማውረድ በተጀመረው ጥረት ሚና እንደሌላት ስታስታውቅ ሰንብታለች። በስተመጨረሻም የታይላንድ መንግስት የእስልምና እምነት ተከታዮች በሚበዙበት የሀገሪቱ ደቡባዊ ክፍል በዋናነት ከሚንቀሳቀሰው ታጣቂ ቡድን ጋር የተደረሰን አበረታች ስምምነት አወድሰዋል። ታጣቂው ቡድንና የታይላንድ መንግስት በእስልምና እምነት ተከታዮች ዘንድ ቅዱስ ወር ተብሎ በሚጠራው የረመዳን ወር ማናቸውም የኃይል ጥቃቶችን ለማቆም ተስማምተዋል። የታይላንድ መንግስት ልዑክና የዋነኛው አማጺ ቡድን ቢአርኤን ተወካዮች ማሌዥያ ላይ ፊት ለፊት በመገናኘት ከሁለት ዓመታት በፊት በኮቪድ-19 ምክንያት ከተቋረጠውና በጥር ወር ዳግም የተጀመረው ንግግር የቅርብ ጊዜ በሆነው የሰላም ንግግራቸው ነው ስምምነት ላይ ደረሱት። የቡዲስት እምነት ተከታዮች በሚበዙባት ታይላንድ የማላያ ቋንቋ የሚናገሩ ሙስሊሞች በሚኖሩባቸው ናርቲዋት፣ ያላ፣ ፓትን ኢ እንዲሁም ሳንክላ ቀጠናዎች ከ2004 የጎርጎሳያኑ ዘመን በኋላ ዳግም አመፅ ከተቀሰቀሰ ወዲህ 7300 ያክል ሰዎች ተገድለዋል። ቢአርኤን ባወጣው መግለጫ ሁለቱም ወገኖች ከጎርጎሳውያኑ ሚያዝያ መጀመሪያ እስከ ግማሽ በሚዘልቀው ረመዳን ሰሞን የኃይል እርምጃ ለመግታት ደህንነቱ የተጠበቀና ጸጋ የተሞላበት ሁኔታን በመፍጠር መተማመንን በመገንባት ትርጉም ያለው ሰላም ለማምጣት የአሁኑ እርምጃ እንደወጠነ ተናግረዋል። አድማጮች፣ ለምሽት የያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር እንድትቆዩ እንጋብዛለን።
አመሻችሁ ክብራትና ክብራን አድማጮቻችን፣
እሁድ መጋቢት 25 2014 ዓ.ም የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮቻችን ጋር እስከ 4 ሰዓት አብረናችሁ እንዘልቃለን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት
ሳምንቷን ምርጥ ግጥም እናስቀድም። ሰንበት ያለች ግጥም ናት ለሳምንቱ ምርጥ ያደረግናት። ይገባሻልና ለፈተልሽው ኩታ ለቋጨሽው ጥለት ላዳወርሽው ፈትል የፍቅር መቀነት ለንጹሃንችነትሽ ለምነት ለማተብሽ ጥርት እንደ ሰማይ ጽድት እንደ ፀሐይ ልቦና ለሰጠሽ ለቅን ቀለም ቀልብሽ ለንጹህ መንፈስሽ እኔን ላደረግሽኝ አንቺ አንቺን ሆነሽ መውደድና እምነትን በአንድነት የገመድሽ አይሆንም ምን ትተሽ ጥርጣሬን ጥለሽ የመኖርን ምስጢር ሁሉን በሷ አስልተሽ ሁሉን በሷ አስበሽ ዘመን ለተጓሽው ምርጫዬ ነው ብለሽ ፈቅዶ የመሸነፍ የመበለጥ ማማ የመውደድ መሰላል ዕውቀትና ምግባር ከአንድ የዋሉበት ያንቺ ምን ይባላል? ማን ምንስ ይጠራል? እውነት ምን ይባላል? የምኖርለትን የሕይወቴን ቀንዲል ላስታወሰኝ ፍቅርሽ የምለው የለኝም ከሰማያት ውስጤ መውደድ ይዝነብልሽ እንደ ቃልሽ መዋል እንደ ቃልሽ ማደር መሆን የማይገድሽ አንቺ የእምነት ፍቅር እሰጥሽ የለኝም ከኔነቴ በቀር ደማቅ ውብ ጨረቃ ትውረድ ከመስኮትሽ ከዋክብት ይረጩ ከመኝታ ቤትሽ ያለኝ ዓለም ሁሉ የኔነቴ ውሉ ማሰሪያ ገመዱ አንድ ነው መንገዱ ይገባሻል እኔ ውሰጂው ያንቺ ነው ያንቺው ነው ያንቺ ነው ይገባሻልና እንዳሻሽ አድርጊው እንባ በጉንጫችን ፍስስ ኩለል ብሎ ከሰማዩ ዝናም ወርዶ ተቀላቅሎ ደስታ ፍንቅል አርጎት ሲንዠቀዠቅ ቢያድር ሐሴት ከዚህስ ወዲያ ከየትኛው ምድር እንደ ቃልሽ መዋል እንደ ቃልሽ ማደር መሆን የማይገድሽ አንቺ የእምነት ፍቅር እሰጥሽ የለኝም ከኔነቴ በቀር የሚወድሽ ገላ ላንቺ የሚኖረው ይገባሻል እኔ ውስጂው ያንቺ ነው። የኔ ሰው የተባሉ ደንበኛችን ይገባሻልና በሚል ያደረሱንና የሳምንቷ ምርጥ ያደረግናትን ግጥም ነበር ማስቀደም ያሰማናችሁ። አድማጫችንን የኔ ሰውን ለሳምንቷ ምርጥ ግጥም እናመሰግናለን። ለዘመን ፈተና ምን አይነት መላ ሊኖር ይሆን በሚል ጥያቄ በመግቢያችን የተንደረደርንበት
አገርና ህዝብ ከገቡበት ቀውስ ለመውጫ ባንዳንዶች ዘንድ ተስፋ ከሌሎች ዘንድ ደግሞ ዘላቂ መፍትሄ ስለማምጣቱ ከወዲሁ ጥያቄ የሚያነሳበት ያላጣውን አገራዊ ምክክርታ
ፈተናውንና እንዲሁም ከወዲሁ መታየት ያለባቸውን ሊያስኬዱ ይችሉ ይሆናል የሚባሉትን መንገዶች ጨምሮ ለርዕሱ ቅርብ የሆኑ አበይ ጭብጦች የመረመረ በርካታ ምሁራን ጥናታዊ ጽሑፎች ያቀረቡበት መድረክ ነው መነሻው።
ለውይይቱም ቀደም ብለን እንደተቆምነው አራት አንጋፋ ምሁራን ጋብዘናል።
ተወያዮች ዶክተር ያየህ ራድቀጣው የቀድሞ የትምህርት ሚኒስትር፣ የከፍተኛ ትምህርት ኮሚሽነርና የብሔረሰብ ጥናት ኢንስቲትዩት ዳይሬክተር በመሆን ያገለገሉ
ፕሮፌሰር ባሩ ዘውዴ በአዲስ አበባ ዩኒቨርሲቲ የታሪክ ኤመረተስ ፕሮፌሰር የኢትዮጵያ ምርምር ተቋምን ጨምሮ በበርካታ ሀገር አቀፍና አህጉራዊ ተቋማት በአመራር ኃላፊነቶች ያገለገሉ
ፕሮፌሰር ሚንጋነጋሽ በዴንቨር ሜትሮፖሊታን ኮሌጅና በደቡብ አፍሪካ ዊትስ ዋተርስ ራንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር፣ ስነ ስርዓቱን ካዘጋጁት አንዱ የሆነው የኢትዮጵያ ምሁራን ባለሙያዎች መድረክም ፕሬዝዳንት ናቸው።
ዶክተር አሸናፊ ጎሳዬ በዋሽንግተን ክፍለ ግዛት በአንድ መንግስታዊ መስሪያ ቤት በፕሮግራም ስራ አስኪያጅነት በማገልገል ላይ ናቸው። ቀደም ሲል በአዲስ አበባ ዩኒቨርሲቲ የኪነ ህንፃና የከተማ ፕላን ትምህርት ክፍል ረዳት ፕሮፌሰርና ተባባሪ ዲን በመሆንም ያገለገሉ እንዲሁም በአሁኑ ወቅት የኢትዮጵያ ምሁራንና ባለሙያዎች መድረክ ዋና ጸሐፊ ናቸው።
አድማጮች አሁን በቀጥታ ወደ ውይይቱ እንሰዳችሁ። እንግዶቼ ሁላችሁንም ለጊዜያችሁ አመሰግናለሁ። በተስፋም በስጋትም የተጠበቀ ያለውን ኢትዮጵያ አሁን ዛሬ ካለችበት ሁኔታ አንፃር ብቸኛው እንዳይሆን እያሳሰበ ያለ አገራዊ ምክክር ብዙ ውጥንቅጥ ባለበት ሁኔታ ውስጥ እንዴት ሊሳካ ይችላል? ምን አይነት ፈተናዎች ከወዲሁ መታየት ይችላሉ? የቀደሙ ታሪኮች ምን ድርሻ አላቸው? በሚል በርካታ ጉዳዮችን የተመለከታችሁበት ነው። ፕሮፌሰር ሚንጋ ከርሶ ልጀምር። በውይይታችሁ የመጀመሪያ ቀን ያቀረቡት ተስፋችሁን ሊሆን ይችላል ያላችኋቸውን ጉዳዮች እስኪ በዚህ ሰዓት ለሚከታተሉ አድማጮች እናጋር። ምንድን ነው በዚህ ውይይታችሁ ማከናወን የፈለጋችሁትና የሞከራችሁት?
እግዚአብሔር ይስጥልኝ አቶ አሉላ። የኢትዮጵያ ምሁራን ባለሙያዎች ድርጅት ይሄኛው 11ኛ ጉባኤያችን ነው። የተለያዩ ጉዳዮችን ስንዳስስ ነው የከረምነው ባለፈው 6-7 ዓመቶች። በእነዚህ ኮንፈረንሶች ላይ ከ300 በላይ ሰዎች ጽሁፋቸውን አቅርበዋል። በፊት ከኢሳት ጋር በመተባበር የኮሚኒቲ መሪዎች፣ የፖለቲካ መሪዎች፣ አሁን ደግሞ ሶስቱን ከአባይ ሚዲያ ጋር በመተባበር ስናዘጋጅ ቆይተናል። ብዙ ጊዜ የምናደርገው ኮል ፎር ፔፐር እናወጣለን። ከዛ በኋላ መልስ እንቀበላለን። ያንን የሚቀርቡትን እንገመግማለን። የምንገመግመው ለህዝብ የሚቀርብ ነገር ከህዝብ ጆሮ የሚቀርብ ነገር መሆኑን ብቻ ነው የምንመለከተው እንጂ ሴንሰር ለማድረግ አይደለም። አሁን በዚህ ላይ ደግሞ ታዋቂ ምሁራንን፣ ባለሙያዎችን፣ የስራ ተመክሮ ያላቸውን ሰዎች ደግሞ እየጠየቅን አድርገናለን፣ እናደርጋለን ወደፊትም። እና በአሁኑ ሰዓት የብሔራዊ ምክክር እንደሚያስፈልግ አሁን በ11ኛው ብቻ ሳይሆን በ10ሩም የኛ ኮንፈረንሶች ላይ በአንድም ሆነ በሌላ መንገድ ብሔራዊ ውይይት እንደሚያስፈልግ ሲነገር የቆየ ነገር ነው። አንዳንድ ጊዜ እንደውም አልፎ እስከ ሽግግር መንግስት ድረስ ያስፈልጋል የተባለበት ሰዓት ነበር። አሁን በዚህ ላይ ደግሞ ወደ ዝርዝር ከመግባታችን በፊት ያለፉት 4 ዓመት እንዲሁ እየተከታተልን ነበረ። አሁን ደግሞ ብሔራዊ ውይይት ያስፈልጋል ብሎ ገዢ ፓርቲ መንግስት ራሱ በአዋጅ በሚመጣበት ጊዜ ይሄ ከሆነ እንግዲህ በእውቀት ላይ የተመሰረተ ውይይት እንዲደረግ ከታሪክ ከድሮ የብሔረሰቦች ኢንስቲትዩት ዳይሬክተር የነበሩትን የተከበሩ ዶክተር ያየህ ራድን እንደዚሁ ደግሞ በኢኮኖሚ በከተማ ፕላን ከተለያየ ዲሲፕሊን ሙያ ዘርፍ ያሉትን አትሊስት ለመጀመሪያ መነሻ መንደርደሪያ የሚሆኑትን አወዛጋቢ ሆነው የሚከራከሩት ነገሮች ማዘጋጀት አለብን ብለን በአጭር ጥሪ ያንን አቅርበናል። ወደ 8 ተናጋሪዎችን መርጠን 7ቱ ቀርበዋል። የክብር እንግዳም ዶክተር ያየህ ራድ ነበሩን። እንግዲህ በተለያዩ ጉዳዮች ላይ ተነስተዋል። እነዚህ መነሻ እንዲሆኑ አገር ቤት ውስጥ ደግሞ ይህን የሰራ ነው ከኢንስቲትዩት ኦፍ ኢትዮጵያን ስተዲስ የአዲስ አበባ ዩኒቨርሲቲ ፕሮፌሰር ባህሩ በአንድ ወቅት ይመራው የነበረ የጥናት ክፍል ነው። አንጋፋ ድርጅት ነው። ከነሱ ጋር በመተባበር ይህንን አዘጋጅተናል። ይህን ስናዘጋጅ መጨረሻውና መጀመሪያው ይሆናል ብለን አይደለም። መነሻ ሀሳቦች በእኛ ስብሰባ ላይ የሚቀርቡት የጸሐፊዎቹ ሀሳብ ነው በአጠቃላይ እንጂ ፎረሙ ይሄ ነው የሚለው ነገር የለም። የተናጋሪዎቹን ሐሳብ እንዳለ ጨምቀን ነው ለህዝቡ እናቀርበው እና ሪፖርት እያዘጋጀን ነው። አሁን ትንሽ ዘግይቶብናል። የመጀመሪያውም የመጨረሻውም ነገር ለተቋቋመው ኮሚሽን ግብአት ለመስጠት እንዴት ግብአት ለመስጠት ለምን ተቋቋመ፣ ለምን ተቸገረ፣ ሊያጋጥሙት የሚችሉት ነገሮች ምንድን ናቸው ብለን ነቅሰን ለማውጣት ከታሪክ፣ ከህብረተሰብ፣ ከፖለቲካል ሳይንስ፣ ከግጭት አፈታት፣ ከተለያየ ዘርፍ ያንን ጉዳይ እንዲመለከቱት ለማድረግ ነው እና ለኮሚሽኑ ግብአት ለመስጠት ነው።
መልካም። እንዳሉት በኋላ የሚገጥሙ ችግሮችንም ከወዲሁ ለማየት ጭምር የተደረገ መሆኑን በተከታታይ ውይይቶቻችሁ ተመልክተናል። ዶክተር ያየህ ራድ ዋናው ተናጋሪ ሆነው በአንድ ወቅት እርሶ ይመሩት የነበረው የብሔረሰብ ጥናት ኢንስቲትዩት አካሂዶት የነበረውን ጥናት ፈተናዎችም እድሎችንም ማሳየት የሚችሉ ተቀደሙ ተሞክሮች ምናልባትም ቀረብ ያለ የተለየ ሁኔታ ሊፈጥር ይችላል የተባለ ለዚህ አገራዊ ምክክር በምሳሌነት የሚቀዱ ተሞክሮችን አምጥተው በውይይት አቅርበዋል። ዝርዝሮችን በኋላ ላይ አነሳለሁ። በምሳሌነት ሊጠቀስ የሚችል የኢትዮጵያ ብሔረሰብ ጥናት የተከታተላቸውንና ያገኛቸውን ለዚህ ሀገራዊ ምክክር ሊረዳ ይችላል በሚል በውይይቱ ያቀረቧቸውን ዋና ዋና የሚሏቸውን የተወሰኑ ነጥቦች ቢያነሱልን።
አመሰግናለሁ። ሰፊ ጉዳይና ረጅም ጥናትን እንደ ባጭሩ ማቅረብ ሁልጊዜ አስቸጋሪ ነው። በተለይ የብሔረሰቦች ጥናት ኢንስቲትዩት በጣም ሰፊ የሆኑ ጥናቶች በልዩ ልዩ ዘርፎች የተደረጉ ስለሆነ ሁሉን አቀርባለሁ እና በትክክል አቀርባለሁ ማለት ይቸግረኛል። ቢሆንም ዋና እንደው አመልካች የሚሆኑትና በተለይ አሁን ምክክር ለመድረግ ከታሰቡ ጋር እያያዛል ብያልኩትን እዚያም ላይ እንዳመለከትኩት አንደኛ ነገር ኢትዮጵያ ረጅም ታሪክ አላት። ይህን ለፕሮፌሰር ባህሩ ተዋለው አሁን ቅድም አንተ ውጥንቅጥ ስትል ሰምቻለሁ። በእውነት በጣም ከፍተኛ አሁን እኛ የምንኖርበት ጊዜ ስለሆነና በቅርቡ ስለሚሰማን በጣም ውጥንቅጥ ውስጥ ያለን ይመስላል እንጂ ከዚህ የበለጠ ውጥንቅጥ ውስጥ ገብታ እንዳለፈች የሚያሳዩ ብዙ አሁን ምሳሌዎች አልጠራም። አሁን ስለዚህ ረጅም ታሪክ አላት፣ የመቆየት ታሪክ አያት፣ ሰርቫይቫል ታሪክ አላት። ይሄ ከየት መጣና እንዴት ነው በሚባልበት ጊዜ ነገር ሁሉ ሰፊ ስለሆነ አጭር የሆነ ነገር ግን ምንድን ነው እኛል ነው። አንድ ለምሳሌ እንደ አመልካች የሆነ ማንነትን በሚመለከት የሚደረጉ ጥያቄዎች እንዴት ነው መፈታት ያለባቸው የሚለውን ለማየት ሞክሮ ነበር። ኢንስቲቱቱ ተመለክት የሞከረው ሂደት ምንድን ነው? የማንነት ጥያቄ በማንኛውም ስርዓተ መንግስት ውስጥ ያለ ነው። ይህም በዓለም ላይ እስከ ዛሬ ድረስ የማንነት ጥያቄ ለአንዴና ለመጨረሻ ጊዜ ተፈቷል የሚባልበት ሁኔታዎች የሉ። ግን አፈታቱ እና ውጤቱ ምን ይሆናል የሚለውን ማሳመር ነው የሚል ነው። አንድ መጀመሪያ እንደው የማንነትን ጥያቄ ባለፈው ውይይት ላይ በሰፍ ተብሏል። ማንነት ብዙ አይነት መገለጫዎች እንዳሉት እና ብዙ አይነት መልኮች እንዳሉት ግልጽ ነው። ግን በብሔረሰብ መልክ ያለውን ብቻ ብንመለከት እንኳን የትም ሀገር እኛ ብሔረሰብ የምንለው እንግዲህ የቃላቱን አጠቃቀሞች ቀስ ብለን መነጋገር እንችላለን። በተለያየ ደረጃ ይሁንና አፈታታቸው ለውጥ እንጂ ዛሬም በፊትም ሁሉም መንግስቶች ይህ ችግር አለባቸው። ዋናው ጉዳይ ቋሚ የሆነ ነገር የለም። በማንነትም ቢሆን በብሔረሰብ ደረጃም ሆነ በሌላ አይነት ማንነት ቋሚ ነገር የለም። ሁሉም የሚያልፍ ነው። በጣም ተለዋዋጭ ዓለም ውስጥ ነው ያለ ነው። በሰዎች እና በህብረተሰቦች መካከል ያለ ግንኙነት በየጊዜው ይለወጣል። ትልቁ በተቻለ መጠን እኔም አስተዋጽኦ አለኝ እንዲል ጠፊ ነህ ሳይሆን አበርካች ነህ የምንልበት ሁኔታ ብንፈጥር በሚል ነው። እንግዲህ ይሄ እንዴት ይደራጃል በሚባል ብዙ አይነት እንትኖች አሉ። ዋናው ጉዳይ ግን የማንነት ጥያቄ ለምሳሌ ብሔረሰብ ውስጥ ጥናቄ ጥያቄ ለአንዴና ለመጨረሻ ጊዜ ፈታ ነው የሚባል ነገር የለም። በየጊዜው በልዩ ልዩ መልኩ ሊመጣ ይችላል እና በሚመጣበት ጊዜ ግን እኔ አውቅልሃለሁ እኔ ነኝ የሚጨርስልህ እኔ ነኝ የማደርግልህ ማለት ሳይሆን አሳታፊ በሆነ አኳኋን አንተም አስተዋጽኦ አለህ፣ ሌላውም አስተዋጽኦ አለው፣ እንዴት አድርገን አብረን ወደፊት እንቀጥልና ለአዲሱ ሁኔታ እናመቻች የሚለው እና በእውነት በዚህ ሊጨርስ ኢትዮጵያ ደግሞ እስከ ዛሬ ድረስ እንደዚህ አይነት ነገሮችን በመፍታት ለብዙ ሀገሮች ምሳሌ ልትሆን የምችል ነው። ውጥንቅጥነት አልነበረም፣ ከፍ ያሉ ችግሮች አልነበሩም፣ ጥፋት መጠፋፋት አልነበረም ማለት አይደለም፣ ግን መፍታት ተችሏል የሚል ነው።
መልካም። የፈተናውን ጥናት ያህል ተስፋ አለ ወደሚለው የመጀመሪያም አይደለም ከዚህም የባሰ የከፋ ሁኔታ ውስጥ አልፋለች ነው የሚሉን ያ በቀጥታ ወደ ታሪክ ጉዳዮች ይወስደናል። ፕሮፌሰር ባህሩ ለብሔራዊ መግባባት የማንነት ቀውስን የመፍታት አስፈላጊነት በሚል ርዕስ በእንግሊዝኛ ያቀረበውን ወደ አማርኛ መልሰው ማስተዋወቀዋል። በሶስት የከፈሉትን ዋና ዋና ያሏቸውን ጽንሰ ሐሳቦች ያካፈሉበትን ጥናታዊ ጽሑፍ አቅርበዋል። ነባራዊ እውነታ ተጻራሪ ትርክት በሚለው ወስጄዋለሁ። መቼ እንዴት ጀመረ ያስከተለው ውጤት ወይም ለውጥ እንዴት ሲፈታልስ ከሚለው ድረስ ይሄዳሉ። የማንነት ቀውስ የሚለው ተደጋግሞ የሚነሳ ምናልባትም ዛሬ ከመታዩት ግጭቶች ያለፈ ማሳያም ይገኝለት አይደለምና በታሪክ እንዲህ ላለው ፈተና ዛሬ ደረስንበት ቦታ እንዴት ደረሰ የሚል ሰው ማሳየት የሚቻል ነገር ቦታ ለንደርስ እንደምንችል ይጠቁም የነበረ ነገር ነበር ይሆን? ፕሮፌሰር ባህሩ
አመሰግናለሁ። መጀመሪያ የዶክተር አየራድን ግብዣ በመቀበል እቺ ኢትዮጵያ ጽናት በተመለከተ እንደ አንድ ምሳሌዎች ለመስጠት ምክንያቱም አሁን ጭልም ስላለ ሰው በጣም ተስፋ ይቆርጣል። እርግጥ አንዳንዴ አሁን ምናልባት ጨርሰን ይሆን ካፒታላችንን ሁሉ እስከ ማለት ድረስ ይገፋፋል እንጂ የወዲት ዘመን ነበረ፣ የአህመድ ግራኝ ጦርነት ጊዜ ነበረ፣ በኦሮሞ ፍልሰት ጊዜ የተፈጠረው ውዝግብ፣ የመንግስት መፍረስ አለ፣ በአጼ ምኒልክ ሲዳከሙና ሞታቸው ቅርብ እየሆነ ሲሄድ የነበረው መደንገጥ፣ ሌጋሲዮኖች ሳይቀሩ ምን ያህል ይሸበሩ እንደነበረ፣ አጥራቸው እንዴት ያጠናክሩ እንደነበረ፣ ከአፄ ኃይለ ሥላሴ በኋላ ኢትዮጵያ ትኖራለች ትቀጥላለች አትቀጥልም ሲባል ብዙ ውጣ ውረድ ገብተናል፣ ብዙ ደም ፈሷል። ይሁን ግን ኢትዮጵያ ቀጥላለች። ሌላው ቀርቶ በደርግ መውደቅና በኢህአዴግ መምጣት መካከል የነበረችው ሳምንት ለዘላለም የምትወሰነች የኢትዮጵያን ጽናት ሬዚሊየንስ፣ የኢትዮጵያን ማህበረሰብ ሬዚሊየንስ የሚያሳይ ነገር ነው። ምክንያቱም አንድ ሳምንት ያለ መንግስት ምንም ሰው ሳይሞት ማለቴ ይተኮስ ነበር ማታ ማታ፣ ግን ይህን ያህል ዘረፋ አልነበረም። ወታደር ዲሞቢላይዝድ የሆነ ወታደር መጥቶ መሳሪያውን ይዞ የሚለምንበት ሀገር ነበር የነበረው እና ብዙ መሳሪያዎች መጥቀስ ይቻላል ማለት ነው። ይሁን እንጂ ይህንን ተስፋችንን ይህንን እሴታችንን እንዳናሟጠጥ ግን አንዳንዴ ያሰጋል። እንደው ቅድም በተጀመረው መንገድ ለመናገር በተለይ ይሄ ማንነት በሚለው ጉዳይ ላይ ባልከው ባነሳው ጥያቄ ላይ እኔ ማንነት ላይ ያተኮርኩት አንደኛ ረጅም ጊዜ በዚህ ላይ ጥናት ሳደርግ ነበር። ሁለተኛ በአሁን ባለፉት አሁን በቅርብ ሳይሆን አንድ ለአምስት ወራት ያህል ስቴለንቦሽ ዩኒቨርሲቲ ፌሎሺፕ አግኝቼ በዚሁ ጉዳይ ላይ ጥናት ሳደርግ ነበር እና እዛም ንግግር አድርግ ስባል ይህንኑ አርዕስት ነው የመረጥኩት። ለምን መረጥክ ካልክ ጠቅላላ የኢትዮጵያ ችግር፣ አሁን ያለችበት ችግር ከዚህ ከማንነት ጥያቄ ጋር የተያያዘ ነው። ብዙዎቹ ነገሮች አሁን ለምሳሌ የህገ መንግስቱ ጥያቄ ለምሳሌ ይነሳል። ህገ መንግስቱ ነው ብዙ ሰው ህገ መንግስቱ ራሱ የማንነት አዙሪት ያለበት ሰነድ በመሆኑ ነው የሁሉ ጣቢያ ያመጣው። የድንበር ውዝግብ ማዕት ነው ያለው፣ የእርስ በርስ ግጭት ማዕት ነው ያለው፣ ባንዲራ የባንዲራ ጥያቄ እንደዚህ ትንሽ የሚመስል ነገር ግን በጣም የሚያፋጠጥ እና በጣም በሰይፍ የሚያማዝዝ ደረጃ ሆነ። እንግዲህ ይሄ ሁሉ የማንነት ጥያቄ ስለሆነ መሰረታዊ ጉዳይ መሆኑን እሱ ካልተፈታ በእውነቱ አሁን ያለንበት ከዚህ ቅርቃር መውጣት እንደማንችል፣ ስለዚህ ኮሚሽኑም በተለይ በዚህ ላይ ልዩ ትኩረት መስጠት እንዳለበት። ብዙ እሺዎች ናቸው የሚኖሩት መቼም ከባድ በጣም ፈታኝ ስራ እንደሆነ ይገባናል እና ብዙ ጥያቄዎች እነሱ ግን እነኛን ጥያቄዎች በሙሉ በዝርዝር ሳይሆን በጥቅል ማስቀመጥ ያስፈልጋል። ከነኛ ውስጥ አንዱ ይሄ ነው እና በተለይ በኢትዮጵያ ታሪክ እንግዲህ ማንነትን በተመለከተ ያቀረብኩት ጽሑፍ ምንድን ነው የሚለው ለረጅም ጊዜ እስከ 20 ዓመት አጋማሽ ድረስ ኢትዮጵያዊነት ብዙም ጥያቄ የሚነሳበት አልነበረም። ሁሉ ከሁሉም ብሔረሰብ የመጡ ዜጎች አማራ ሆነ ትግሬ ሆነ ጉራጌ ሆነ ወላይታ ሐረሬ በኢትዮጵያዊነቱ ብዙም ጥርጣሬ አልነበረ። ይሁን እንጂ ከሁለተኛው አጋማሽ ከ20ኛው አጋማሽ ጀምሮ እዚህ ጉዳይ ላይ እዚህ ላይ ስምምነት የሚመስል ወይም እንደው ዘላለማዊ እውነት የሚመስለው ላይ ብዙ ጥያቄ መጣ። ጥያቄ የመጣው ምንድን ነው? የተወሰኑ ችግሮች ነበሩ። ባለፈው ጊዜ የአንዳንዱ ወገን የአንዳንዱ ብሔረሰብ ባህል፣ ቋንቋ ተደፍጥቷል፣ ማንነቱ ተረግጧል የሚል ነበር እና ቱ ሳም ኤክስታንትም ልክ ነው እውነትም ችግር ነበር። ግን ያ ችግር በተጋነነ መልክ በተለይ በተማሪ ንቅናቄ በሚሄድበት ጊዜ በአንድ አቅጣጫ ብቻ ሄዶ ከታሪክና ማህበረሰብ ጥናት ይልቅ በቀኖና በማርክሲስት ቀኖና ላይ የተነጠነ መፍትሄ ተሰጠ። ችግሩን ማውጣቱ ደጋግሜ እንዳልኩት ተማሪዎች ስለ ብሔረሰብ ችግር መናገራቸው የብሔረሰብ ጭቆና ነበር፣ የብሔረሰብ ችግር ነበር ብለው ማለታቸው ስህተት የለውም። ግን የሰጡት መፍትሄ ነው እንግዲህ ስህተት የሆነው። የሰጡት መፍትሄ በኢትዮጵያ ታሪክና በኢትዮጵያ ማህበረሰብ አወቃቀር ላይ ያልተማከለ በመሆኑ የማርክሲስት ሌኒኒስት በተለይ የሌኒንና የስታሊንን ቀኖና ብቻ ተከትሎ የመሆኑ ነው እንግዲህ እዚህ ችግር ውስጥ ያስገባል እንጂ ያን ሲያደርጉ ምንድን ነው ልዩነቱን ብቻ አጋነውና አጡዘው ማቅረብ ከዛ በኋላ ይኸው ራስን እድል በራስ መወሰን እስከ መገንጠል የሚለው ያጠኛ መፍትሄ እስካሁን ድረስ አለ እና ይሄ ነው እንግዲህ። እና አሁን ያለብን ተግዳሮት ምንድን ነው? ኢትዮጵያዊነትንና ብሔረሰባዊ ማንነትን እንዴት ነው ማስታረቅ የምንችለው? ተጠፋፊ መሆን የለባቸውም፣ ተደጋጋፊ መሆን አለባቸው። አንድ ሰው በብሔረሰባዊ ማንነቱ ሊሸማቀቅ አይገባውም፣ ሊያፍር አይገባውም። ግን ያ ኢትዮጵያዊነትን እስከ መካድ ድረስ ሊያደርሰው አይገባም። ይሄ ነው እንግዲህ አንደኛው ቀዳሚው ማንነት ኢትዮጵያዊነት የሚለው ነው። እና በዚህ ላይ ስምምነት ካልተደረሰ የኢትዮጵያ ችግር ሊፈታ አይችልም ማለት ይቻላል።
መልካም ፕሮፌሰር ባህሩ ዋናውን ይበልጥ የሚያነጋግረውን ርዕሰ ጉዳይ ተጭነዋል። ሁለት ማንነቶች ኢትዮጵያዊነትና ብሔረሰባዊ ማንነት መታረቅ ይችላሉ፣ አንዱ ሌላውን ማጥፋት የለበትም ብለዋል። በስፋት እንወያይበታለን። ከአዲስ አበባ ወደ ሲያትል ዋሽንግተን ልመለስ። ሌላኛው ዋሽንግተን ዶክተር አሸናፊ እርሶም ቅድም በፕሮፌሰር ሚንጋ እንደተጠቆመው ለግጭቶች መነሻ የሆነ አንድ አንኳር ነጥብ ላይ ያተኮረ ጥናት አቅርበዋል። የግጭቶችን መንስኤዎች ብሔራዊ መግባባት ምንድን ነው ከሚለው ጭብጥ በመነሳት ኢትዮጵያ ለምን ያስፈልጋታል እስከሚለው ይሄዳሉ። የፌዴራል ዋና ከተማ ውዝግቦችን፣ ባለፉት በርካታ ዓመታት የታዩ ግጭቶችን መሰረት ያደረገ ምልከታም አቅርበዋል። እስኪ አሁንም ዋናውን ነጥብ ለመመልከት እንሞክር። እንዴት ነው የከተሞች ማንነት ለውዝግብ ያበቃው? የባለቤትነት ጥያቄ የሚመስል አንዳንዴም ቀድሞ በስፍራው የሰፈሩና ኋላ የመጣ እስከሚለው ድረስ እየተካሄደ አንዱ የቆየ ሌላኛው እንግዳ በሚመስልበት ውዝግብ ውስጥ እስከ መግባት ድረስ ተሄደዋል። ምንድነው በዚህ ውስጥ የታየዎት ዋና ነው የሚሉት ጭብጥ?
እሺ፣ እጅግ አድርጌ አመሰግናለሁ። ለመንደርደሪያ እንዲሆነኝ ወደኋላ ሄጄ በአጠቃላይ የኢትዮጵያ የከተማ አሰፋፈር ስርዓትን ለማየት ሞክሬያለሁ። በጥናቱ ላይ የተዛባ መሆኑን አሳይቻለሁ። በአንድ ትልቅ ከተማ በአዲስ አበባ ላይ የተንጠለጠለ የአከታተም ስርዓት ነው ያለን። በጣም ዶሚናንት የሆነ አንድ አዲስ አበባ ነው ያለን። አዲስ አበባ የሁሉ ነገር ማዕከል ነው፣ የኢኮኖሚው ማዕከል ነው፣ የፖለቲካው ማዕከል ነው። ከዛም አልፎ የአህጉሩ መቀመጫ በመሆኑ ምክንያት የዲፕሎማቲክም ሴንተር ነው። ይሄ በመሆኑ ምክንያት አዲስ አበባ በጣም ትልቅ እና ጠቃሚ የሆነ ከተማ ሆኖ ሌሎቹ ግን በዛ ልክ ለማደግ ያልቻሉበት ሁለተኛው ከተማ ከአንደኛው ከተማ 10 ጊዜ እጥፍ የሚያንስበት ሁኔታ ነው ያለው በሀገራችን። እና የአከታተም ስርዓታችን በአጠቃላይ ጥሩ አይደለም። እንደገና ደግሞ አብዛኛው ህዝባችን የሚኖረው በገጠር ነው። ዓለም ከ55% በላይ ከተማ በሚኖርበት ጊዜ የኢትዮጵያ ግን 20% ብቻ ነው ከተማ ውስጥ የሚኖረው። ይሄ ጤነኛ አይደለም የሚል ነጥብ ነው ለማጋራት የሞከርኩት። ስለዚህ ኢቭን ከተሞቹ ስርጭታቸው አሉ የምንላቸው በጣም ጥቂት ወደ 20 የሚሆኑ ከተሞች ከ100,000 በላይ ህዝብ ያላቸው ናቸው። ለማነጻጸር ያህል እንግዲህ ናይጄሪያ ብትወስድ ከሚሊየን በላይ ህዝብ ያላቸው ከተሞች ያሉ፣ እኛ አንድ ከአዲስ አበባ በስተቀር ሚሊየን የደረሰ የለም። እንግዲህ ሁለተኛው ከተማ ግማሽ ሚሊየንም አልደረሰም። በአሁኑ የስታቲስቲክስ ቢሮ ባገኘሁት ዳታ መሰረት ጎንደር ነው ሁለተኛ ከተማ ተብሎ የሚጠቀሰው፣ 440,000 ነው እንደዚህ ከተማ ነው ህዝብ ያለው። እና ይሄ ትክክለኛ አይደለም። በአጠቃላይ ደግሞ በከተማና በገጠር ኑሮ መካከል በሰርቪስ አቅርቦት በመሳሰሉት ነገሮች ያለው ልዩነት እየሰፋ ሄዷል። የገቢ ልዩነት ሰፍቷል። የመሰረተ ልማት አቅርቦቱ ልዩነት ሰፍቷል። የትምህርት፣ የጤና፣ የውሃ የመሳሰሉትም ነገሮች በምታይበት ጊዜ በሁለቱ መካከል ልዩነቱ እየሰፋ በመጣ ቁጥር ለግጭትም ምክንያት የሚሆንበት ሁኔታ አለ። ከዛ እንግዲህ እንዳልኩ አዲስ አበባ በጣም በጣም ጠቃሚ በመሆኑ የፌዴራል ዋና ከተማ በመሆኑ ምክንያት ሁሉ ሰው ትኩረቱን ወደዛ ነው ያደረግ። ስለዚህ አዲስ አበባን መቆጣጠር ማለት አገሪቷን መቆጣጠር ማለት ነው አይደል? በቅርቡ ጊዜ እንኳን ጦርነቱ ሲካሄድ አዲስ አበባ ሊገቡ ነው አይደለም ነው እንጂ ንግግሩ የነበረው ምን ያህል ቦታ በተቀናቃኞች ተይዟል አልነበረም። ስለዚህ አዲስ አበባን ቢይዙ በቃ በትረ መንግስቱን ይዘዋል የሚለው ስሜት አለ። ስለዚህ አዲስ አበባ በጣም ኢምፖርታንት ስለሆነ ለግጭቶች ምክንያት ሊሆን ይችላል። ባለፈው በቅርብ ጊዜ የመጣው ለውጥ የመጣው እኮ የአዲስ አበባ ማስተር ፕላን ያስከተለው ጭቅጭቅም ጭምር ነው። ሌሎች ነገሮችም ኖረው ነገሩን በተለይ በኦሮሚያ አካባቢ ወጣቶችን ያንቀሳቀሰው ነገር ምንድን ነው? አዲስ አበባ ከተማ ሊስፋፋ ነው፣ የኦሮሚያ ዙሪያውን ያሉትን ከተሞች የገጠር ቀበሌዎችን ሊጠቀልል ነው የሚል ትልቅ የፕሮፓጋንዳ ስራ ስለተሰራበት የመንግስት ለውጥ እስከ ማምጣት ድረስ ነው የደረሰው እና የአዲስ አበባ ጉዳይ በጣም በጣም ኢምፖርታንት ነው እና እኔ ያስቀመጥኩት ለነዚህ ሁሉ ውጥረቶች ዋናው ምንጩ ህገ መንግስቱ ነው። ግልጽ አድርጎ ያላስቀመጣቸው ነገሮች አሉ። በህገ መንግስቱ ውስጥ ሶስት ነገሮች አዲስ አበባ ላይ ለሚመጡ ውጥረቶች ምክንያት ናቸው ብዬ ያስቀምጣሉ። አንደኛ የፌዴራል መንግስቱ ዋና መቀመጫ ነው ብሎ ይደነግጋል። ስለዚህ የፌዴራል መንግስቱ ደግሞ ዋና ከተማዬ ከኔ ቁጥጥር ውጪ ሊሆን አይችልም፣ ኮንትሮል ማድረግ አለብኝ የሚል ስሜት አለ። ስለዚህ የተለየ የህግ መብት አለው። ይኸውም የከተማውን አስተዳደር የመቀየር በህዝብ የተመረጠን ሜየሩንም ይሁን ሲቲ ካውንስሉንም ይሁን የመቀየር ስልጣን ለጠቅላይ ሚኒስትሩ የሰጠበት ሁኔታ አለ። ስለዚህ ያ የመቆጣጠር ነገር አለ። በመቀጠል ህገ መንግስቱ አዲስ አበባ ሻል ሃቭ ኤ ፉል ሜዥር ኦፍ ሰልፍ ገቨርንመንት ይላል። ለዜጎች የሰጠው መብት ነው። ያን አይነት መብት ሰጥቷቸዋል። ስለዚህ ፕራክቲስ ማድረግ አለብን፣ እኛንን ኮንትሮል ማድረግ ያለብን የምንፈልገውን መርጠን ስልጣን የምንሰጥበት የማንፈልገውን የምናወርድበት ስርዓት ሊኖረን ይገባል። እኛ የመረጥነውን አውርዶ ጠቅላይ ሚኒስትሩም ይሁን የፌዴራል መንግስቱ ሌላ ሊቀይርብን አይገባም። የሰልፍ ገቨርናንስ እንትናችንም ፕራክቲስ ማድረግ አለብን የሚል የህዝብ ጥያቄም አለ። የመልካም አስተዳደርን ወይም ጥሩ ሰርቪስን የማግኘት ፍላጎት አለ። ስለዚህ እዛ ጋር በህዝቡም ዘንድ ትልቅ ጥያቄ አለ። እሱ ውጥረት ይፈጥራል። ከዛ ቀጥሎ የሚመጣው ደግሞ በህገ መንግስቱ ውስጥ የተቀመጠ ልዩ መብት ለኦሮሚያ የሰጠው ነገር አለ። ስለዚህ ኦሮሚያ ክልላዊ መንግስትም ይሁን ወይም የኦሮሞ ሊቃን የሚሉት አዲስ አበባ ዊዝን ኦሮሚያ ስለሆነች፣ ስለዚህ የኦሮሚያ አካል ነች። የኦሮሚያ አካል ከሆነች ደግሞ የኦሮሚያ ክልል ሊያስተዳድራት ሊቆጣጠራት ይገባል። በዚህም ምክንያት ነው የኦሮሚያ ክልላዊ መንግስት ዋና መቀመጫ አዲስ አበባ መሆን አለበት ያለው። ውዝግቡን ታስታውሳለህ፣ 2005 ኢሌክሽንን ተከትሎ የነበረው ነገር ከኢሌክሽን በፊት ወደ አዳማ ለመዞር ተወስኖ ማስተር ፕላኑ ተዘጋጅቶ ሁሉ ነገር ተሰርቶ ሙቭ ማድረግ ከጀመሩ በኋላ ነው የምርጫው ውጤት ወደ ቅንጅት ሲያደላ ኖ ይሄ ነገር ትክክል አይደለም፣ የኦሮሚያ ዋና ከተማ ፊንፊኔ ነው ወደሚለው ነገር እንድንመለስ ተብሎ የተመለሰው። ስለዚህ እዛ ጋም እኛ አዲስ አበባን ኮንትሮል ማድረግ አለብን የሚል ኢንተረስት አለ። ስለዚህ ኦነርሺፕ ጉዳይም አለ። ቅድም የነካካኸው ነገር
መልካም።
በሚቀጥለው ምናልባት ሁለተኛ እድል ካገኘው ምን ማድረግ ይሻላል? ይሄ የውይይት ኮሚሽኑ የአዲስ አበባ የፌዴራል ዋና ከተማን በተመለከተ ምን አማራጮች አሉ የሚለውን አመላካች ነገር ለማሳየት ሞክራለሁ። ቴንክ ዩ።
እንዳሉት መፍትሄ ፈንጣቂ ሀሳቦች በተለይ በውይይቶቹ ያቀረባችኋቸውን አስታከን ጥያቄዎች አነሳለሁ። ፕሮፌሰር ሚንጋው ደርሶ ነው የምመጣው። ይሄ እንዲህ ደጋግሞ የተነገረ አገራዊ ምክክሩ የተሳካ እንዲሆን ከወዲሁ ፈተና ሊሆኑ ይችላሉ ያላችኋቸውን ሀሳቦች ባነሳችሁበት ውይይት ላይ ተጠያቂነትን እንደ አንድ ትልቅ ርዕስ አድርጋችሁ ወደኋላም ሄዳችሁ በተለያዩ ደረጃዎች የመንግስትም የህዝብም ያልሆኑ ግዙፍ የንግድ ተቋማትን ተጠያቂነት አልነበረባቸውም ከሚለው የምጣኔ ሀብት ጉዳዮች ላይ ያተኮረው እስከ አዲሱ አስተዳደር ራስ ውስጥ የሚሰሩ ከተጠያቂነት አንጻር ተነቅሰው ሊወጡ የሚችሉ ችግሮችን ጠቅሳችሁ ይሄም ኮሚሽን መንግስቱም የሚፈለገውን ስራ መስራት እንዲያስችል ተጠያቂነት ትልቅ ስፍራ እንዲሰጠው ሲሉ እርሶና የሙያ ሀጋሮ የምጣኔ ሀብት ፕሮፌሰር ኤሜሪተስ ሰይድ ሀሰን ጽሁፍ ለውይይት አቅርበው ነበረ። እስኪ ተጠያቂነት እዚህ ውስጥ ምን ስፍራ እንዴት ሊኖረው እንደሚችል ያስጨብጡናቸው።
ክቡራትና ክቡራን አድማጮቻችን፣ አሉላ ከእንግዶቻችን ጋር ያካሄደው ውይይት አላበቃም። በተከታይ ዝግጅቶች እናቀርባለን።
እንግዶቻችንን ለአሁኑ እናመሰግናለን። እግዜር ይስጥልን።
ብርታቱ ያስገርማል።
ያሉበት ተደራራቢ ከባድ ህመሞች አንዳች ትርጉም ያለው ነገር ለማድረግ ገፋፉት እንጂ መስራት ከተመኘው አልመለሱትም ወይም አላገዱትም።
ለዚህም ይመስላል ጥረቱንና ጥንካሬውን ያዩትን እንዲያግዙት ያበረታታው።
አዲስ አበባ ላይ ከኢቢኤስ ቴሌቪዥን ጣቢያ ጋር ያደረገውን ቃለ ምልልስ የተከታተለ የዋሽንግተን አካባቢ ነዋሪ ነው ይህን ውጥን የተነሰሰው።
ሁለቱንም ወደምትተዋወቁበት ዝግጅት እንውሰዳችሁ።
በቅድሚያ ለጊዜያችሁ አመሰግናለሁ እንግዶቼ፣ አዴው ዘሪሁን ከአዲስ አበባ፣ ሳምሶን ደምሴ ተፈራ ከዋሽንግተን ዲሲ፣ እንኳን ደህና መጣችሁ።
እኛም ስላገኘንህ ደስ ብሎናል።
እኔም ስለጋበዝከኝ ደስ ብሎኛል ብለው
አመሰግናለሁ። መነሻችን አዴው ዘሪሁን ያዘጋጀው መጽሐፍና ከመጽሐፉም ተሻግሮ ብዙዎችንም ያነቃቃ ጥረት ነው። አቶ ሳምሶንን እንድጋብዝ ምክንያት ይሆነኝ በቅርቡ ኬሚስትሪ ክሮስ ፐዝል በሚል የመማሪያ መጽሐፍ፣ ቀለል ባለ አቀራረብ ጥሩ ስሜት ማጥናት እንዲችሉ የሚያደርግ መጽሐፍ መጽሐፍህን መተዋወቅ ተከትሎ እዚህ ዋሽንግተን ዲሲ ያሉ የሳምሶን ወዳጆች በማህበራዊ ሚዲያ በተለይም ደግሞ በፌስቡክ ላይ ለብዙዎች ምሳሌ በሚሆን መንገድ በዚህ አይነት ሁኔታ ውስጥ የጻፍከው መጽሐፍ መሸጥ ብዙዎችም ጋር መድረስ የሚችልበትን ለማመቻቸት ያደረጉት ጥረት ነው ለዛሬው ውይይታችን መነሻ የሆነን። እስኪ መጀመሪያ ስለ መጽሐፍ ባጭሩ እንረዳ፣ ከዛ በምን አይነት ሁኔታ ውስጥ እንደጻፍ ቀደም ያለውን መነሻ የሆነን ቃለ ምልልስህን በቴሌቪዥን የተላለፈውን ያላዩ አድማጮችና ተመልካቾች ስላንተም እንዲያውቁ እናደርጋለን። መጽሐፍን እናስቀድም። አዴው አንተ ያልኩህ ነው፣ ወጣት ነህ። በርግጥ ብዙ ጊዜ በልማድ አንቱ ነው የምንለው፣ በተለየ ምክንያት እንደው ቀረብ ባለ ስሜት አንተ ብዬ ነው የጀመርኩት። ስምህም አዴው በሚለው የቁልምጫ በሚመስለው ስምህ ነው ሲተዋወቅ ያገኘሁት። ኬሚስትሪ ክሮስ ፐዝል ለማን ነው የተጻፈው? እንዴት ነው የተጻፈው?
እሺ፣ በጣም አመሰግናለሁ አሉላ። ሳሚንም በጣም አመስገን ወዳለሁኝ። ከአንተም ጋር እንድገናኝ አንድ መንገድ ሆኖኛል፣ ደስ ነው ያለኝ። አሉላ፣ ድምፅህን በጣም ነው የምወደው። ባይዘዊ በጣም ደስ የሚል ቃና አለው።
በጣም አመሰግናለሁ።
እና ስለ መጽሐፉ ኬሚስትሪ ክሮስወርድ ፐዝል የሚል ነው። እስካሁን በዚህ አይነት መልኩ የተዘጋጀ መጽሐፍ የለም። እና ይሄ መጽሐፍ የተዘጋጀበት ዋነኛው ምክንያት ምንድን ነው? ትምህርት ቤት በአሁን ጊዜ ያሉ ልጆች በጣም ሲሪየስ የሆነ ነገር ያለው የቴክኖሎጂ ያመጣው ኢምፓክት ይመስለኛል። ብዙ ጊዜ የሚወስድ ዲቴል የሆኑ ነገሮች ምናምን ላይ እየተዳከመን የመጣው እሱም ብዙ ስራ ይጠይቃል። እሱንም በኋላ እነግርሃለሁ የሶሉሽኖቹ። ግን አሁን ጋር ትምህርት ቤት ላይ በሰራሁበት 20 ዓመት ከዛ በላይ ትምህርት ቤት ላይ ሰርቭ አድርጌያለሁ እና በዛ ወቅት ኬሚስትሪ ሳስተምር የነበሩትን ፕሮብለሞች በደንብ ነው አይደንቲፋይ እያረኳቸው። ልጆች ጋር ይደክማሉ፣ የቱ ጋስ በደንብ ተነስተው መሄድ ይችላሉ የሚለውን ነገር ሶሉሽን አበጀችለት ነው ሳስተምር የነበረው። በዛ ወቅት ብዙ ጊዜ ሰክሰስፉል መሆነው አሁን አንድ ቶፒክ መርጣለሁ፣ ያ ቶፒክ ልጆች ያዝ ሲያደርጋቸው የማደርገው ነገር ምንድን ነው መሰለ፣ ወደ ጌም ነው የማመጣው። አንደኛው መንገዴ ነበረ።
በጨዋታ መልክ ታቀርበዋለ?
በጨዋታ መልክ ማቀርባቸው ሌሎችም አይነት ግሞች አደርግ ነበር። ይሄኛው ግን ሞር ሰክሰስፉል ሆኖ አገኘሁት። ልጆቹ በዚህ ሲማሩ ኢዝሊ ነገሮችን ሪኮል ያደርጋሉ። ስፔሊንግ ኢረር ምንም አይነት የስፔሊንግ ግድፈት አታይም። ብዙ ኬሚካል ተርሞችን በአጭር ጊዜ ውስጥ ይለማመዳሉ። ይሄ ነገር እኔንም እያበረታታ ይመጣ ልጆቹ እንደዛ ሲሆኑ ማለት ነው። ዋናው የማስተማር ደግሞ ቁልፍ ነገር ምንድን ነው? ልጆች ሰክሰስፉል ሲሆኑልህ ነው። አንተ ብዙ ጥረት ታደርጋለህ፣ ብዙ ትሄዳለህ። ነገር ግን ልጆች ውጤታማ ካልሆኑ፣ ልጆች እዛ ጋር ጥሩ ውጤት ስኮር የማያደርጉ ከሆነ ትምህርቱን እንዲሁ ነካክተውት ካለፉ ፌለሪታ ነው። እኔ ግን በአስተማርኩበት ወቅት ጥሩ ውጤት እንዲያመጡ አድርጓቸዋል። የተጠቀምኩበት የማስተማር ዘዴ ጠቅሟቸዋል። ስለዚህ ይህንን ለብዙሀኑ አላዳርስም የሚል ሀሳብ ነው ያስነሳ ወደዚህ እንድመጣ ያደረገኝ። ከዛ ውጭ ሁኔታዎች ምን ሆኑ መሰለ ታመምኩኝ። የመጀመሪያው ያው ደጋግሜ ተናገር ያለው የመኪና አደጋ አጋጠመኝ። በዛ ምክንያት ህክምና ማድረጌ ሰክሰስፉል አልነበረም፣ ዊልቸር ላይ ተቀመጥኩ። ከሱ ጋር ተያይዞ ደግሞ የብላደር ችግር መጣ። ከብላደሩ ጋር ተያይዞ ሁለቱም ኪድኒዎቼ ከጥቅም ውጭ ሆኑ። በዚህ ምክንያት ህመም ውስጥ ሆንኩኝ። አሁን የምነግረህ ህመም በጣም ከፍተኛ እና አስቸጋሪ ህመም ነበረ እና በዛ ውስጥ ሆኜ አስብ የነበረውም ነገር ይሄንን ነበር። ማስተማር ደስ እያለኝ የሰራሁት ስራ ነው። በጣም ብዙ ልጆች አፍርቻ ያለሁኝ፣ ግን ምንድን ነው ኮንትሪቢዩሽኔ? ምን አደረግኩኝ ስል ከማስተማር ውጭ ምንም ያደረግኩት ነገር የለም። ደግሞ ደህና የምላቸው ኤክስፒሪየንሶች አሉኝ። ይህንን ኤክስፒሪየንስ ለሌሎች ሼር ባደር ጥሩ ይሆናል በሚል ነው ወደ መጽሐፍ የገባሁት ወይም ወደ ማድረግ።
መልካም። ወደ አቶ ሳምሶን ከመሻገሬ በፊት ይህም መጽሐፍ ብቻ ሳይሆን እንዴት ጻፍ ከሆንም አንተ ያለህበት ሁኔታ ቅድም ታመምኩኝ የህክምና እርዳታ ማገኘው ባይሳካም ብለህ ከባድ የጤና ችግሮችን እንደ ቀላል ነገር ነው ጥቅስ አድርገህ ያለፍከው። የሁለቱም ኩላሊቶች አለመስራታቸው የፊኛ ህመም ገጥሞህ እንደነበረ ጥቅስ አድርገህልናል። አሁን አይታይም ሙሉ በሙሉ እንጂ በተሽከርካሪ ወንበር ላይ ነው ያለኸው ተቀምጠህ የምታስረዳን። የጤና ችግርህ ቀላል አይደለም። በዚያ ላይ ቀደም ብለህ በገልጽክልን የኩላሊት ችግር ሳቢያ በሳምንት ውስጥ በተደጋጋሚ የሚሰጠው ደም የማጥራት በማሽን የሚረዳ ከበድ ያለ ህክምና በተከታታይ መከታተል አለብህ። እስኪ ባጭሩ ንገረን፣ ምንድን ነው ያለህበት የጤና ሁኔታ?
እሺ፣ የመጀመሪያው ያው እንግዲህ መንቀሳቀስ አለመቻል ነው። መንቀሳቀስ አለመቻል ስላለ በዊልቸር ነው የምንቀሳቀሰው። ሁለተኛው ደግሞ የሽንት ፊኛዬ ከጥቅም ውጭ ሆኗል። በዛ ምክንያት ሜቢ ያው ይህንን ነው ያለኝ
የምትጠቀመው
ካቴተር። በዚህ ነው ሽንት የሚወጣው። ከእምብርቴ በታች ሰርጀሪ ተሰርቷል እና ሱፕራ ካቴተር ይባላል። እሱ ተደርጎልኝ ሽንት በዛ መልኩ ነው የሚወጣው። ሶስተኛው ደግሞ ሁለቱም ኩላሊቶቼ ስራ ቆመዋል። ስለዚህ በሳምንት ሶስቴ የኩላሊት እጥበት ይደረግልኛል ማለት ነው። በዚህ አይነት መልኩ ነው ያለሁት። ይሄኛው አሁን እኔ ምን አምናለሁ ይመሰለህ፣ እነዚህ ነገሮች እኔ ላይ ተፈጥረዋል። ግን የምለው ነገር ምንድን ነው፣ ሌላም አይነት ችግር ሰዎች ላይ ይደርሳል። ዋናው ነገር ግን ቆም ብለን ማሰብ ያለብን እንዴት ነው ማሸነፍ የምንችለው፣ እንዴት ነው ከዚህ ነገር ወጥተን አንድ ነገር ማዋጣት፣ አንድ ነገር ለሌሎች መስጠት የምንችለውን ብሎ ማሰብ መልካም ይመስለኛል። አሁን እዚህ ጋር ምንም እኔ አዲስ ነገር የሰራሁት የለም። የምልህ ኬሚስትሪ መጽሐፎች ተጽፈዋል። ከነዛ ኬሚስትሪ መጽሐፎች ያሉትን ነገሮች አቅሜ በፈቀደ መጠን ለተማሪዎቼ የተቻለ ችሎታ ያላቸው ሊደግፉኝና እነዚህ መጽሐፌን አሁን እኔ ለብዙ ጓደኞቼ ክፍት አድርጌያለሁ። ይሄ ያለ ሁሉንም አስተያየቶች ስጡኝ፣ እዚህ ላይ እንጨምር፣ ለልጆች የተሻለ ነገር እናቅርብ የሚለውን አድርጌ ብዙ ጓደኞቼ አስተያየቶችን እየሰጡኝ ነው። የተሻለ ነገር እንድናወጣ ማለት ልጆች ተጠቃሚ እንዲሆኑ ስለማስብ ነው። ግን አሁን ህመም ውስጥ ሆኖ ይሄን ነገር ማዘጋጀት እንዳልኩ አሁን ባለሁበት ሁኔታ ሆኜ አይደለም ነገሮች የሆኑት፣ ፍርሃት ስለነበረኝ ነው። የነበረብኝ ህመም ከአልጋ ማያስነሳ በጣም ከፍተኛ ነበረ። ኦክሲጅን አፍንጫ ላይ ተሰክቶ እንደዚህ ነበረ የቆየሁት። በዛ ሰዓት መሞት ፈራ። መሞት የፈራሁት አንድ ነገር ሳላደርግ መሞት የሚለው ነገር ማለት ነው። ስለዚህ ይሄኛው እንደ መነሻ ሆኖኛል። አሁን እንደ ሳሚ ያሉ ሌሎችም በጣም ቀና ሰዎች አግኝቻለሁኝ፣ በጣም ብዙ ቀና ሰዎች እና በእነሱ ድጋፍ እኔ ጋር ያሉትን ነገሮች ለታናናሾቼ የተሻለ ነገር ደግሞ ማስተላልፍበት ከሌሎችም ጋር ተባብረን ደህና ነገር ሀገራችን ላይ የምንሰራበት ሁኔታ ይፈጠራል ብዬ አስባለሁ። ጤናና ጊዜ እንዲሰጠኝ እግዚአብሔርን እጠይቃለሁ።
መንፈሰ ጠንካራነት መቼም የሚገርም ነው። ብዙዎች የሚመለከቱት ምናልባትም ወደ አቶ ሳምሶን የሚወስደን ርዕስ ከዚህም በባሰ ሁኔታ ውስጥ ሆነ ከሆነ የጻፍከው በእርግጥም የሚያስገርም ነው። ተስፋ፣ ስለ ህይወት ያለ ሀሳብ፣ አንድ ነገር ሳላደርግ እንዴት አልፋለሁ የሚለው ሌሎችንም የቱን ያህል እንዳነቃቃ ከእና አቶ ሳምሶን ጋር የተባበሩ አንዳንዶች የማናገር እድል የነበረኝ የተሰማቸውን ስሜት አካፍለውኛል። ለዚህ ሁሉ መነሻው ብዙዎችን ለማሰባሰብ አቶ ሳምሶንን ተነ ምክንያቱና ማህበራዊ ሚዲያ ወይም ፌስቡክ ድንገት ጥሩ ነገር ማድረግ የጀመረ ይመስላል። ባልተለመደ መልኩ ዛሬ ጸያፍ ነገሮች የሚጻፉበት ብዙም ማህበራዊ ፋይዳ የሌላቸው ነገሮች ጎልተው የሚታዩበትን ጥሩ ስራ የሰሩ ሰዎችን ድካም ለማሳነስ አይደለም ልን መልካም ነገሮች አይተናል። ዛሬም ያ የመጣ ይመስላል። የአዴውን ቃለ ምልልስ ከተመለከትክ በኋላ ጓደኞችን ጋበዝ ለፈተናችሁ የሚል ቋንቋ ነው የተጠቀምከው። እንዲህ አይነት መልካም ነገር አለ፣ ይሄን ቪዲዮ ተመልከቱ፣ የኛ ድርሻ አለ የሚል አይነት ሐሳብ አጋራ። በፍጥነት ጓደኞችህ ሲረባረቡ ተመለከትን። እስኪ አጋራን፣ ምን አየህ? ምን አነቃቃ? ቤቱ ጋር ነው አሁንስ ያላችሁት?
አመሰግናለሁኝ አሉላ። በመጀመሪያ ስለ አዲዮ ያየሁት በቴሌቪዥን ነው። ፕሮግራሙን ከተከታተልኩኝ በኋላ የህሊና ደወል ሆኖ ነው የተሰማኝ። በእውነት በገለጸው ሁኔታ ላይ ሆኖ ምን ሰርቼ አለፍኩ ይባላል። 20 ዓመት አስተምሯል እና በዛ ሁኔታ ላይ እያለ ይህንን መጽሐፍ አዘጋጅቶ ለትውልድ ሲያቆይ በጣም ራሴን ወቀስኩት። ብዙዎቻችን በሙሉ ጤና ላይ ሆነን ምን አድርገናል? ምንስ ትተን አልፈናል? አንድ ያስታወሰኝ ነገር ምንድን ነው አሉላ፣ በአንድ ወቅት ጀነራል ለገሰ ተፈራ የቀድሞ የአየር ኃይል ባልደረባ ቃለ ምልልስ ሲደረግላቸው በህይወቱ የሚቆጭዎት ነገር ምንድን ነው ተብለው ሲጠየቁ፣ በህይወቴ የሚቆጨኝ ነገር አንድ ነፍስ ብቻ ነው ያለችኝ፣ ለሀገሬ ሁለትም ሶስትም ነፍስ ብሰጥ ደስ ይለኝ ነበር አሉ። ያ ነገር ሁልጊዜ ጭንቅላቴ ላይ አለ እና የአዲዮ ማነጋገር የዛን ቀን 20 ዓመት አስተምሯል። እንደገና አሁን በጠቀሰው የጤና ሁኔታ ላይ ሆኖ ምን ትቼ ላልፍ ነው ብሎ ለራሱ ጤናና ለራሱ መዳን ሳይጨነቅ ይህንን ነገር ማድረጉ በጣም ስለተሰማኝ ቢያንስ መጽሐፍን በመግዛት እኔ ያደረግኩትን ነገር እንደ ገንዘብ አሰባሰብም አልቆጥረውም። መጽሐፍቶች ነው የገዛ ነው ከአዲው። እነዚህን መጽሐፍቶች አቅም ለሌላቸው ልጆች እንዲደርስ ጓደኞቼ ተባብረዋል እና የእርዳታውንም ስብጥር ስታየው በጣም የሚደንቅ ነው። ብዙ ጊዜ ማህበራዊ ሚዲያ እንዳልከው ለብዙ የማይሆኑ ነገሮች ሰዎች ሲጠቀሙበት ታያለህ። እኔ ጥያቄውን ያቀረብኩት ለወዳጆቼ 20/20 መጽሐፍ እንግዛ በሚል ነው እና በጣም የሚያስደስት ምላሽ ነው። መጀመሪያ አንድ ተማሪ የሚባል የግብረስናይ ድርጅት ያለው ወንድማችን፣ እሱም መምህር ነው እና እሱ 100 ገዛለው ሲል እኔ 20 ነው የጠየቅኩት። እንደገና ደግሞ ዶክተር ጌታቸው አስረሳኸኝ፣ እሱም በርካታ በጎ ስራዎች ላይ የሚታወቅ ነው፣ እሱ ደግሞ እኔ 170 ገዛለሁ አለ እና ቁጥሩ ብቻ ሳይሆን አንድም መጽሐፍ 20 መጽሐፍ 10 መጽሐፍ የገዙ ሰዎች አሉ እና በጠየቁት መሰረት ለተማርኩበት ትምህርት ቤት አድርሱልኝ፣ አንዳንዱ ደግሞ ባለው በጦርነት ምክንያት ለተጎዱት ትምህርት ቤቶች አፋር አድርሱልኝ፣ እዚህ አድርሱልኝ እና ይህንንም ከአዲዮ ጋር በቀጣይነት ተነጋግረን እነዚህን ነገሮች እኔ በማቀናጀት እንዴት እንደሚደርሱ እንሰራለን። ግን ይሄ ነገር ለሁላችንም የህሊና ደወል ነው ብዬ ነው የማስበው። እያንዳንዱ ኢትዮጵያዊ ይህን ቃለ ምልልስ ሊያየውና ራሱን እንዲጠይቅ ያስፈልጋል።
አድማጮች፣ ከሁለቱ እንግዶቻችን አቶ አዴው ዘሪሁንና አቶ ሳምሶን ደምሴ ጋር የጀመርነው ወግ አልተቋጨም።
ቀሪውን ጨምረን ሙሉውን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ለጊዜያቸው እንግዶቻችንን እናመሰግናለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ለምሽቱም ንጉሴ አክሊሉ እያገባደድን ባለው የወረሃ መጋቢት ዙሪያ የጀመረውን ወግ ይዞ ተመልሷል።
የዛሬ 15 ቀን እሁድ ፕሮግራማችን ሊተላለፍ በዋዜማው ቅዳሜ ድርቅ የጎበኛቸውን አካባቢዎች ጨምሮ በአብዛኛው የኢትዮጵያ ክፍል ዝናብ ጥሎ ነበርና ያን ፕሮግራም የተከታተሉ አለሞ ኃይሌ የተባሉ አዲስ አበባ ካዛንቺስ እንደራሴ አካባቢ ነዋሪ በማግስቱ ፕሮግራሙ እንደተላለፈ ስልክ ደውለው ትናንት መጋቢት 10 ነበር ቅዳሜ ዝናብ ጣለ፣ መጋቢት 10 እኮ ዝናብ ሊጥል ቃል ኪዳን አለ፣ ያ ቃል ኪዳን ነው የተፈጸመ ብለው ቀደም ሲል ሰምተውት የነበረ አንድ ግጥም ነገሩ። የመጋቢት መስቀል የቀረህ እንደሆን ዝናቡን ነው። የመጋቢት መስቀል የቀረህ እንደሆን ከብቱም ማለቀልህ ሰዎቹም ሰዋን ሆን ይባል ነበር ብለዋል አቶ አለሙ ኃይሌ። አመሰግናለሁ። ዛሬም ከመጋቢት ወር አልወጣንም። ስለዚህ ጸደይ ዘመነ በልግ ሆነን በላ እዝታና ሉላ። አዎ ጸደይ ዘመነ በልግ ሆነ። መቼ? ነገ? ዛሬስ? ዛሬማ የበጋው የሃጋይ ወቅት ማብቂያ፣ የጸደይ የበልግ ወቅት መግቢያ ዋዜማ ነው። ሰዓታት ናቸው የቀሩት። ሁለገቡ ሰዓሊ እሸቱ ጥሩ ነህ።
ምናልባት አደይ የሚለው ስም ጸደይ ከሚለው ጋር እየተምታታ ስቧቸው ይሆናል። ስለዚህ መጸው ይሄ በግዕዙ ውስጥ በደንብ ተቀምጧል። አራቱ ወቅቶች ተብሎ በዛች አካባቢ ያለፉ ያውቁታል፣ የሀገራችንም ሰው ያውቀዋል። እና መጸው አንድ ወቅት ነው። ይህንን በብዙ ሊናገሩ የሚችሉ የቤተ ክርስቲያን ሊቃውንት፣ የግዕዝ ሊቃውንት ብዙ አሉ። አንተም ራስህ ይህንን ማብራር ትችላለህ። ቀጥሎ ደግሞ በጋ ወይም ሀጋይ ሙቀቱ ድርቀቱ የሚመጣበትን ከዛ ጸደይ የሚመጣው ቀጥሎ ነው። ከዛ በኋላ ክረምት ይገባል።
ልክ ነው። ከዛ በኋላ ክረምት ይገባል።
ስለዚህ አራቱን ወቅቶች በስርዓት የሚመራ የፈጠረ አምላክ ለእኛ አራት ወቅቶች ሰጥቶናል። አንዳንዱ ጋር እኮ ሁለት ግፋ ቢሉ ሶስት ነው። አራቱን የሚያይ በጣም ጥቂት ነው። ጥቅጥቅ ያለ ክረምት፣ ጥቅጥቅ ያለ የሞቀ እንትን ብቻ ነው የሚታየው። ሙቀቴ ነው ብዙ ቦታ ወዲያውኑ ምቀው። እኛ እኮ አራት ወር ከፋፍሎ መቼም እየኖርን አልታያለን፣ ችግር ውስጥ የገባንን። ግን ይሄ ሁሉ የመጣው በራሳችን ጥፋት ነው። ራስን ካለመፈለግ፣ ራስን ካለማወቅ የተነሳ ነው።
አመሰግናለሁ። ሰዓሊ እሸቱ ጥሩ ነህ። በእርግጥ በአሁኑ ወቅት በአውሮፓውያኑ አቆጣጠር ይህ ወቅት በተለይ ለፈረንጆቹ መጸው ነው፣ ለእኛ ግን ጸደይ ነው። ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት በተሰኘው መጽሐፋቸው ላይ እንዲህ አሉ። የአገሩን ቋንቋ ተምሮ ንባብ ከጽሕፈት ሳያውቅ የአማርኛን ግስ በማቃለል ግዕዝን ደግሞ በመናቅ የፈረንጅ ፊደል አጥንቶ ምን ቢያስተውል ቢራቀቅ የሰው ወርቅ አያደምቅ አያደምቅ የሰው ወርቅ ብለዋል። በዚሁ የዛሬውን ዝግጅት ላብቃ። የዛሬ 15 ቀን እንገናኝ።
ንጉሴ አክሊሉን እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸውን በዚሁ ተሰናበትን። ሰላም ደና አደሩ።